የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም እናንተ ይሁን። የሰኔ 15 2013 ጋቢና ቪኦኤ ጀምረ። ትናንት ሀገራዊ ምርጫ ባከናወነችው ኢትዮጵያ የድምጽ ቆጠራ እየተከናወነ ይገኛል። በአንዳንድ ክልሎች ስላለው ሂደት ከዘጋቢዎቻችን ቆየት ብለን እንሰማለን።
ቆሻሻስ ካለ ድረስ ሀራ ሰዓት ሙሉ መስራት የሚችል አመቱ ሙሉ መስራት የሚችል ኃይል ማመንጫ ነው። ሀራ ሰዓት ቆሻሻ ደግሞ ሰው ካለ ቆሻሻ አለ።
ከምርጫ ወጣ ባለ ዘገባችን ከቆሻሻ ኃይል በማመንጨት ላይ ስለሚገኘው አንድ ተቋም እንነግራችኋለን። ቀደም ብለን ሰማናቸው የካምብሪጅ ኢንዱስትሪስ ኃላፊ ሳሙኤል አለማየሁ ናቸው እንግዳችን ናቸው። መሰናዶውን ሀብታሙ ስዩም መራለው፣ ኤልያስ አስማረ ደግሞ የድምጽ ምህንድስናውን ያካውናል። አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝ ሸቆያ
አመሰግናለሁ ሀብታሙ። በቅድሚያ የምርጫ ዜና። በትላንትናው ዕለት የተካሄደው 6ኛው ሀገራዊ ምርጫ ድምጽ የመስጠት ሂደት የተጠናቀቀባቸው አካባቢዎች ውጤቱ ይፋ እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ለሊት በሰጠው መግለጫ ባስታወቀው መሰረት ቆጠራው በተጠናቀቀባቸው አካባቢዎች በዛሬው ዕለት ውጤቱ ይፋ መደረግ ተጀምሯል። ትላንት ሰኞ ሰኔ 14 2013 ዓ.ም ምረት የተካሄደውን እስከ ምሽቱ 3 ሰዓት ድምጽ ሲሰጥበት የዋለበትን ምርጫ ሂደት ማጠናቀቂያ ተከትሎ እኩለ ለሊት አቅራቢያ አምስቱ የቦርድ አባላት የጋራ መግለጫ የሰጡ ሲሆን የቦርዱ ሰብሳቢ ወይዘሮት ብርቱካን ሚደቅሳ አብዛኛው የድምጽ አሰጣጥ ሂደቱ በእለቱ መጠናቀቁን ገልጸዋል። በሲዳማ፣ ጋምቤላና ቤኒሻንጉል ጉሙዝ ግን የድምጽ መስጫ ወረቀት እጥረት መፈጠሩን ጠቁመው የድምጽ መስጫ ወረቀት እጥረት ባጋጠመባቸው አንዳንድ ምርጫ ጣቢያዎች የድምጽ መስጫ ወረቀት ስርጭቱ እንደገና ተደርጎ በዛሬው ዕለት የድምጽ መስጠት ሂደቱ እንደሚቀጥል ገልጸዋል። አያይዘውም በድምጽ አሰጣጥ ሂደቱ ላይ ይህ ነው የሚባል የጎላ የጸጥታ ችግር አለመከሰቱን ተናግረው በአማራ ክልል አንዳንድ የምርጫ ጣቢያዎች ከተከሰተው መጠነኛ ችግር ውጪ ምርጫው ሰላማዊ ሆኖ ተጠናቋል ብለዋል። በአማራና በደቡብ ክልሎች በሚገኙ ወኪሎቻቸው ላይ ከቦታ ቦታ መንቀሳቀስ እንዳልቻሉ እንዲሁም የድብደባና ባጅ የመቀማት ወንጀል እየተፈጸመ ስለመሆኑ ተቃዋሚ ፓርቲዎች አቤቱታ ማቅረባቸውንም ተናግረዋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከገዢ ፓርቲ ውጪ ከሁሉም ፓርቲዎች አቤቱታ አስተናግደናል ያሉ ሲሆን በተለይ በአማራና በደቡብ ክልሎች ችግሩ የጎላ መሆኑን ጠቅሰው ማስተካከያ እንዲደረግ ማሳሰባቸውንም ተናግረዋል። በአዲስ አበባ በሚገኙ 9 የምርጫ ጣቢያዎች ላይ አስፈጻሚዎች ባለመገኘታቸው ጣቢያው ዘግይቶ መከፈቱንም የገለጹ ሲሆን ከዚህ ውጪ በሁሉም ስፍራ ምርጫው በሰላማዊ መንገድ ተከናውኗል ብለዋል። በኦሮሚያ ክልል በስጋት ምክንያት ምስራቅ ሐረርጌ ዞን 1 ምርጫ ጣቢያ አለመከፈቱን እንዲሁም ምዕራብ ሸዋ ዞን 2 የምርጫ ጣቢያዎች በተከሰተ ችግር መዘጋታቸውንም ጠቁመዋል። ወይዘሪት ብርቱካን ሚደቅሳ በዛሬው ዕለትም ከጠዋቱ 5 ሰዓት ጀምሮ ድምጽ የሚሰጥባቸው ቦታዎች መኖራቸውን አስታውቀዋል። ወደ ኮቪድ ወሬዎች እናመራ። በሺዎች የሚቆጠሩ የጃፓን ኩባንያዎች በስራ ቦታቸው ላይ ለሰራተኞቻቸውና ለቤተሰቦቻቸው የሚሰጥ የክትባት መርሃ ግብር ትላንት ሰኞ ጀምረዋል። አንዳንድ ኩባንያዎች የጃፓን መንግስት በክትባት አሰጣጥ ሂደቱና ዘመቻው ላይ መዘግየት አሳይቷል በሚል ወቅሰውታል። ቶዮታና ሰንቶሬ የተሰኙት ኩባንያዎች ሰራተኞቻቸው በስራ ቦታ እንዲከተቡ የሚያደርጉን ዘመቻ ከተቀላቀሉ ኩባንያዎች ውስጥ ናቸው። በሌላ በኩል በቶኪዮ የሚካሄደው ኦሎምፒክ ከመከፈቱ በፊት በሺዎች የሚቆጠሩ ሰዎች ክትባት ለመውሰድ በመጠባበቅ ላይ ናቸው። የኦሎምፒክ አዘጋጆች ደግሞ በኮቪድ ምክንያት የታዳሚዎች ቁጥር በግማሽ እንደሚቀንስ አስታውቀዋል። ይህ በእንዲህ እንዳለ በቶኪዮ ኦሎምፒክ ለመወዳደር ወደ ጃፓን የተጓዘ አንድ ዩጋንዳዊ አትሌት በተደረገለት ምርመራ ኮሮና ቫይረስ ስለተገኘበት ወደ ለይቶ ማቆያ አስገብተውታል። ዩጋንዳዊው አትሌት ከ20 ከሀገራቸው ሲነሱ ሙሉ ለሙሉ የኮቪድ መከላከያ ተከተበውና ከቫይረሱ ነጻ እንደነበሩ የተገለጸ ሲሆን ጃፓን ሲገቡ በተደረገላቸው ምርመራ የተቀሩት 8 ዩጋንዳውያን አትሌቶች ከቫይረሱ ነጻ እንደሆኑ ተገልጿል። በሌላ ዜና ዩናይትድ ስቴትስ ለታይዋን 2.5 ሚሊዮን ክትባቶች መላኳ ተዘግቧል። ቀደም ሲል ዩናይትድ ስቴትስ ለትልክላት ቃል የገባችው 750 ሺህ ክትባት እንደነበረም ተጠቁሟል። የታይዋን ፕሬዝዳንት ይህ ቃል ከተገባው በመጠኑ የገዘፈ ቁጥር ያለው የክትባት ስጦታ ልብ የሚነካ ወዳጅነት መግለጫ ነው ብለውታል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አስተዳደራቸው በአለም ዙሪያ 80 ሚሊዮን ክትባቶችን ለተለያዩ ሀገሮች እንደሚያከፋፍል አስታውቀዋል። ዩናይትድ ስቴትስ በቀጣዮቹ 2 አመታት ውስጥ 100 ለሚሆኑ የዓለም አካባቢዎች 500 ሚሊዮን ክትባት በርዳታ ልትሰጥ ቃል ገብታለች። የአፍሪካ ሀገሮችን ጨምሮ 92 ለሚሆኑ ሀገሮች በዚህ በአውሮፓ 2021 ዓመተ ምህረት 200 ሚሊዮን በሚቀጥለው 2022 ደግሞ 300 ሚሊዮን ክትባቶች እንደሚልክ የባይደን አስተዳደር አስታውቋል። በዩናይትድ ስቴትስ የጆን ሆፕኪንስ የኮቪድ-19 መረጃ ማዕከል መሰረት በአሁኑ ወቅት ከአሜሪካ ህዝብ 45% የሚሆነው ሙሉ ለሙሉ ተከትቧል። በአንጻሩ ከ1.3 ቢሊዮን በላይ ህዝብ ባላት በህንድ እስካሁን የተከተበው 3% ገደማ መሆኑን መረጃው አክሎ ያሳያል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽና መሰግናለን። ጋቢና ቪኦኤ ወጣቶች ላይ አተኩሮ የአሜሪካ ድምጽ መርሃ ግብር ነው። ስለምታዳምጡና መሰግናለን። ከማህበራዊ መገናኛ ገጾቻችን በተጨማሪ 2022276379 ላይ አስተያየታችሁን በዋትስአፕ ላኩልን። ወደ ቀዳሚው ዘገባ እንሻገር። ትናንት ለስድስተኛ ጊዜ ሀገራዊ ምርጫ ባከናወነችው ኢትዮጵያ የድምጽ ቆጠራ ሂደት ተጀምሯል። በርካታ የምርጫ ጣቢያዎች ባሉባቸው የአማራና ኦሮሚያ ክልሎች ያለውን ሂደት ለማወቅ በማሰብ አመሻሹን ለዘጋቢዎቻችን ደውዬ ነበር። አስቀድሜ ካስቴር መስጋናው ጋር አጭር ቆይታ አድርጌያለሁ። አስቴር በአማራ ክልል መዲና ባህር ዳር ትገኛለች።
እንግዲህ ያው ቀደም ብለን እንደገለጽከው ትላንት ስድስተኛው ሀገራዊ ምርጫ ተካሂዷል። ማምሻውን ነው የድምጽ አሰጣጥ ሂደቱ የተጠናቀቀው። ለሊቱም በሙሉ እንዲሁ ቆጠራ ነው በየጣቢያዎቹ የነበረው። ተዘዋውሬ እንደተመለከትኩት ዛሬ ጠዋት በበርካታ ጣቢያዎች ላይ የድምጽ ቆጠራ ውጤቱ ተጠናቁ ይፋ የሆነ ነው። ብዛት ያላቸው ሰዎች በየጣቢያው ተሰብስበው ውጤት እየተመለከቱ እያዩ አይቻለሁ። ስሜታቸውንም እንዲሁ ተረድቻለሁ። እንግዲህ አዲስ ነገር የሚጠበቅ ሲሆን ሰዎቹ ስሜት በዛ ልክ እንደሚሆነው ልክ ዛሬ ጠዋት ያየኋቸው ሰዎች በሙሉ ውጤት ለማየት የምርጫ ጣቢያ አካባቢ ተሰብስበው ውጤት ሲመለከቱ ተመልክቻለሁ። አንድ ግን ፋሲሉ አካባቢ የሚገኝ የምርጫ ጣቢያ ላይ እስከ ረፋዱ ድረስ የምርጫ ቆጠራ ሂደቱ አልተጠናቀቀም ነበር። ከዛ ውጭ ያለው ሰላማዊ ሁኔታ፣ ከተማዋ ሙሉ ለሙሉ ወደ ቀደመ እንቅስቃሴዋ ተመልሳለች። የንግድ ተቋማት ሁሉ ተከፍተዋል። ትላንትና እንደሚታወቀው ዝግ ስለነበረ ብዙ እንቅስቃሴ አልነበረም። ዛሬ ግን ሙሉ ለሙሉ ወደ ስራ የሚሄደውም ወደ ስራ፣ ወደ ንግድ የሚሄደውም ወደ ንግድ እየተንቀሳቀሱ ነው ያሉበት። ሰላም ደግሞ በከተማው በቃ የምርጫ ሂደቱን ተከትሎ የተፈጠረ ምንም አዲስ ነገር የለም።
አስቴር እንደምታውቂው ባህር ዳር በሀገሪቱ ከሚገኙት ስፋት ያላቸው ክልሎች መካከል አንዱ የሆነው የአማራ ክልል መናገሻ ከተማ ናት። በክልሉ ውስጥ ያለው ፉክክር የጋለ እንደሚሆን ይጠበቃል። መራጮችና ተመራጮች የምርጫውን ውጤት በጸጋ ለመቀበል ሂደቱን በሰላም ለማጠናቀቅ ያላቸው ፍላጎት ምን ይመስላል? እንደው ዞር ዞር ብለሽ ስትገመግሚው ስታዩ
እንግዲህ ትላንትናም የተፎካካሪ ፓርቲም ሆነ የገዢው ፓርቲ ተወዳዳሪዎች ያስተላለፉት መልእክት ነበራችሁ። የሁለቱም ፓርቲ ትልልቅ አመራሮች ምርጫውን በጸጋ ለመቀበል ዝግጁ መሆናቸውን እና እንዲሁም ደግሞ ደጋፊዎቻቸውንም እንዲሁ ውጤቱ ምን የሚሆን ምን በጸጋ ለመቀበል መልእክት ሲያስተላልፉ ነበር እና ያ ይመስለኛል ዛሬ በከተማው ላይ ምንም አይነት ነገር የለም። ውጤቱ ላይቶ የተናደደም ፊቱ የጠቆረም ሰው በብዛት እኔ አላየሁም እና ምናልባት የተፎካካሪ ፓርቲዎቹ ከፍተኛ አመራር አመራሮች የሰጡት መልእክት ነው ብዬ አስባለሁ። በትላንትናው ዘገባ የባህር ዳር ከተማ አስተዳደር ምክትል ተቀዳሚ ከንቲባ ዶክተር ደሳሉና የአማራ ብሔራዊ ንቅናቄ አብን የቀድሞው ሊቀመንበር ዶክተር ደሳሌ ጫኔ እንግዲህ የምርጫውን ውጤት በጸጋ ለመቀበል ዝግጁ መሆናቸውና እንዲሁም ደግሞ ለደጋፊዎቻቸው ደግሞ መልእክት ማስተላለፋቸው ይታወሳል። እንግዲህ ያንን ተከትሎ ይመስለኛል ዛሬ በባህር ዳር ከተማ ላይ የተለየ ነገር አልታየም።
አስቴር ምስጋናው የአሜሪካ ድምጽ የባህር ዳር ዘጋቢ፣ ለምታደርሽን መረጃዎች በጣም አመስጋኞች ነን። መልካም የሥራ ቀን ይሁንልሽ። መልካም ጊዜ።
እኔም አመሰግናለሁ ሀብታሙ። መልካም ምሽት።
አድማጮቻችን፣ በትናንትናው ዕለት ኢትዮጵያ ሀገራዊ ምርጫ እንዳከናወነች ይታወቃል። በተለያዩ የሀገሪቱ ክፍሎች የሚገኙ ዘጋቢዎች አዳዲስ መረጃዎችን እያደረሱን ይገኛሉ። ቀደም ብለን አስቴር ምስጋናውን ከባህር ዳር ሰምተናል። አሁን ደግሞ የአምቦውና የምዕራብ ኦሮሚያ አካባቢ ዘጋቢያችን ናኮር መልካ መስመር ላይ ይገኛል። ናኮር እንደምን ዋልክ?
ሰላም ነው።
ይመስገነው ደህና ነኝ። በማግስቱ ያለው የምርጫ ሂደት ድባብ ምን ይመስላል? በአጠቃላይ እስቲ ጠቅለል አድርገን ገረን።
በጣም አመሰግናለሁ አብትሽ። በትናንትናው ዕለት ከምሽቱ 12 ሰዓት ጀምሮ በአምቦ ከተማ በተለያዩ የምርጫ ጣቢያዎች በመዘዋወር የምርጫ ውጤቱ ተለጥፎ እንደሆነ ለማረጋገጥ ሙከራ አድርገናል። ከዚህ መካከልም በ02 በ03 በ04 እንዲሁም በተለምዶ ድሮ 06 በሚባል አካባቢም እንደዛው ቅኝት አድርጌ ነበረ። በቅኝቴ አንድ ቦታ ላይ የምርጫ ውጤት አልተለጠፈም። በተቃራኒው በአንድ የገጠር ቀበሌ ውስጥ በአምቦ አንድ ስር በሚገኝ በአምቦ አንድ የምርጫ ክልል ስር ማለት ነው በዮ ሰቃሪ በሚባል ቀበሌ ላይ ግን የመራጮች ድምጽ ውጤት ከረፋዱ 6 ሰዓት ላይ ተለጠፎ አግኝተናል። ትናንትና ምርጫቸውን ከ12 ሰዓት ከሌሊቱ ጀምሮ እስከ ረፋዱ 4 ሰዓት ተኩል ገደማ አከናውነው እንደጨረሱ ነው የምርጫው አስተባባሪ ተገኝተው በቦታው የነገሩ ማለት ነው። ሰዎች ሁሉ መጥተው ወደ ቤታቸው መሄዳቸውና ካለው የጸጥታ ስጋት አንጻር ምርጫው ቶሎ እንዲከናወን መደረጉንም እንደዛው ነግረውናል በትናንትናው ዕለት ማለት ነው። በአምቦ ከተማ ግን በአንድም ስፍራ ላይ የምርጫ ውጤት ተለጥፎ አላየሁኝም። ቢያንስ ከአራት እስከ አምስት በሚገኙ የምርጫ ጣቢያዎች ተዘዋውሬ ምልከታ አድርጌያለሁ በዚህ ጠዋት ማለት ነው። የምርጫ አስተባባሪዎቹን ስንጠይቃቸው አንዳንድ ቦታ ላይ ውጤቱ ተለጥፏል ይሉናል። ሄደን ስናይ ደግሞ ውጤቱን አናገኝም። አንዳንድ ቦታ ላይ ደግሞ ውጤቱ በጸጥታ ስጋት ማለትም በአምቦ ሳይሆን በምዕራብ ሸዋ አንዳንድ ወረዳዎች ውስጥ በነበረው የጸጥታ ችግር እዚህም ተመሳሳይ ነገር ሊፈጠር የሚችልበት ሁኔታ ይኖራል ተብሎ ስለተሰጋ ውጤቱ እንዳልተለጠፈ አንድ ስማቸው መጥቀስ ያልፈለጉ የምርጫ ቦርድ የአካባቢው አስተባባሪ ተናግረዋል ማለት ነው። በትናንትናው ዕለት በምርጫው ሂደት መካከል በተፈጠረው ችግር ታጣቂዎች በተኮሱት ጥይት የሶስት ሰዎች ህይወት አልፏል። አንዱ የመንግስት ባለስልጣን የወረዳው ሲሆን ሁለተኛው የአካባቢው ታጣቂ ወይም የመንግስት ታጣቂ ሚሊሻ የምንለው እንዲሁም ሌላኛው ደግሞ የኦሮሚያ ፖሊስ መሆኑን በምርጫው አስተባባሪ እንዲሁ እዚህ አካባቢ ያሉ አስተባባሪ ነግረውናል ማለት ነው። ትናንት ማምሻውንም በድሬን ጭኒ በሚባል ወረዳ ለጊዜው ስሙን ያለዩት ቀበሌ ውስጥ እንዲሁ የሁለት ሰዎች ህይወት አልፏል። አንዱ የአምቡላንስ ሹፌር መሆኑንና ሌላኛው ደግሞ የጸጥታ አባል መሆኑን ነው የነገሩን። ለጊዜው በግልጽ ለይተው አልነገሩንም እኚህ ስማቸውን ሊጠቅሱ ያልፈለጉ የአካባቢው የምርጫ ቦርድ አስተባባሪ ማለት ነው። በአጠቃላይ በአምቦ አካባቢ የሚገኘው ግን በጣም ሰላማዊ ሁኔታ ነው። ትናንትና ትራንስፖርት ቀኑ ሙሉ አልነበረም። በአምቦ ከተማ በብዛት የሚንቀሳቀሱት ባጃጆች ናቸው። እንዲሁም ደግሞ የግልና የህዝብ ማመላለሻ አነስተኛ አውቶቡሶች አሉ። ዛሬ በስፋት ወጥተው እንቅስቃሴ ላይ ናቸው። ትናንት ተዘግተው የነበሩ አገልግሎቶችም እንዲሁ ተጀምረዋል። የመንግስት መስሪያ ቤቶችም እንዲሁ ተከፍተዋል። በተለያዩ ቦታዎች ተዘዋውሬ ባየሁት ሁኔታ ህብረተሰቡ እንቅስቃሴውን ቀጥሏል። እስካሁን አዲስ ነገር የለም ማለትም ልክ እንደ እሁድ እንደ ቀዳሚ እንደነበረው ዛሬ ማክሰኞ ላይም ከምርጫው በኋላ ማለት ነው ተመሳሳይ ሁኔታ ተመሳሳይ እንቅስቃሴ እየታየ ነው የሚገኘውና በሌሎች ከተሞች ያለውን ሁኔታ በዛሬው ዕለት አላጣራውኝም ቢያምቦ ሁኔታ ግን ይሄንን ይመስላል አዳዲስ መረጃዎች ካሉ ደግሞ እንዲሁ በሚቀጥለው ዘገባዎቻችን ያካተትን እንሄዳለን ማለት ነው
ማከሩ እንግዲህ እንደምታውቀው የምዕራብ ኦሮሚያ ስፍራው ከሞላ ጎደል ውጥረት የሰነበተባቸው ስፍራዎች ናቸው የምርጫን ውጤት በጸጋ በመቀበል ረገድ ያላቸው ፍላጎት ምን ያክል ነው
እኔ ካለሁበት ቦታ ልጀምርልህ በምዕራብ ሸዋ 14 የምርጫ ክልሎች አሉ ከ1200 በላይ የምርጫ ጣቢያዎች እንዳሉ የምርጫው ስራ አስኪያጅ እዚህ አካባቢ ያሉት ማለት ነው ተናግረዋል በሚያስገርም ሁኔታ እዚህ አካባቢ የተወዳደሩት 3 ፓርቲዎች ናቸው ግን ከሶስት ፓርቲዎች መካከል ብልጽግና በአብዛኛው ቦታው ላይ ነው የሚወዳደረው ነጻነትና እኩልነት የሚባል ፓርቲ አለ በወልመራ የምርጫ ክልል አካባቢ የሚወዳደር ሌላኛው ደግሞ የኦሮሞ ነጻነት ንቅናቄ የሚባል ፓርቲ አለ እነዚህ ሶስት እጩ ብቻ ነው ያቀረቡት በአብዛኛው ግን ከፍተኛውን ቁጥር ያቀረበው የብልጽግና ፓርቲ ነው በብዙም ቦታ ተዘዋውረን ያየነው ቦታ ላይ የብልጽግና ፓርቲ ብቻውን ሲወዳደር ነው ያገኘነው ስለዚህ ቀድሞ የተገመተ ይመስላል የምርጫ ውጤቱም አሁን መግለጽ ስለማይቻል እንጂ ህብረተሰቡም ያንን አውቋል ለዛም ነው የሚመረጠው መንግስት እዚያ አካባቢ ላይ ሰላምን ማረጋጋት የኑሮ ውድነቱን ማሻሻል ለወጣቶች ስራ አጥነት መስራት አለበት የሚሉትን ምክረ ሐሳቦች ለመንግስት ሲያቀርቡ የነበሩት ማለት ነው ስለዚህ ያለው ውጥረት እንዳለ ቀጥሏል የተለየ ነገር የለም ውጥረቱ ግን በግልጽ ወጥቶ የሚታይ አይደለም ያንን ማረጋገጥ የምችለው ወደ ገጠሩ የህብረተሰብ ክፍል ስትወርድ በአካባቢው የመንግስት ወታደሮችና የሸማቂዎቹም ታጣቂዎች እዛ አካባቢ በመንቀሳቀሳቸው ማለት ነው ውጥረቱ እንዳለ ለማየት ለማስተዋል ይቻላል ማለት ነው በስልክም ማረጋገጥ የቻልኩት ያንን ነው ከተማዎች ላይ ግን ያ የጎላ ችግር ብዙም አይታይም
ናኮር መልካ የአምቦ ዙሪያና የምዕራብ ኦሮሚያ ዘጋቢያችን በእጅጉ አመሰግናለሁ መልካም የስራ ቀን ይሁንልህ መልካም ምሽት
አመሰግናለሁ አብተሽ መልካም ቀን
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ የሚተላለፉ ወጣቶችን የሚመለከት መርሃ ግብር ነው ከምርጫ መረጃዎች ወጣ ስንል አንድ ቴክኖሎጂ ተቋም እናገኛለን ካምብሪጅ ኢንዱስትሪስ ይባላል አዲስ አበባ ረጲ ላይ የተቋቋመ ከተማዋ የተቸገረችበትን ቆሻሻ ወደ መልካም ውጤት ለመቀየር እየጣረ ያለ ተቋም ነው ጥረቱም ዓለም አቀፍ ዕውቅናን ከሰሞኑ አስገኝቶለታል ስለ ተቋሙ እንቅስቃሴ ለማወቅ ኃላፊውን አቶ ሳሙኤል አለማየሁን በስልክ መስመር አግኝቻቸዋለሁ ስለ ራሳቸውና ስለ ተቋሙ በጥቂቱ ቀድሞ ይነግሩናል
በጣም ጥሩ ይሄንን ቆሻሻ ወደ ኃይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010 እና 11 ላይ ጥናቶቹን ጀመርን ከዛ በፊት እኔ እና አብረው መስራች ባልደረቦቼ ጋር በተለያዩ የዴቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን እኔ ተወልጄ ያደኩት ኢትዮጵያ ነው ሃይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረኩት አሜሪካን ሀገር ስታንፎርድ ዩኒቨርሲቲ ነው የተማርኩት በኢንጂነሪንግ ዲግሪ ከዛ የስራ ፈጣሪ ወይንም አንትርፕረነር ሁኜ ደግሞ በኢንቨስትመንት ሳይድ ቬንሮክ ወይም የሮክፌለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ሳራ ነበረ ስታርታፖችን ሳረግ መጀመሪያ ወደ አፍሪካ ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል ግን ኢትዮጵያ ውስጥ መኖርም ሲጀምር ሌሎችም አፍሪካ ሀገሮች ወደ 12 አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ ከዛ ቆሻሻ ግን በየቀኑ ፊት ለፊት ላይ የሚያጋጥም ቻሌንጂንግ ስራ ነው ቆሻሻው በብዛት ይሰበሰብና out of sight out of mind ወይንም ከእይታ ከጠፋ ከአይምሮም ይጠፋ አለ እንደሚባለው የሚወገድበት ቦታዎች ግን እንዴት አድርገው ከርሰ ምድሩን እየጎዱ እንደሆኑ አየሩን እየጎዱ እንደሆኑ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት ከዛም የኔ ኮፋውንደሮች ጋር ዲፒ ክሊንቴክ አብረው መመስራች ባልደረቦች ጋር ዲፒ ክሊንቴክ ይባላል ዲፕል ክሊንቴክ በአለም አሉ ከሚባሉት ኩባንያዎች አንደኛው ነው። በቆሻሻ ኃይል ማመንጫዎች ደግሞ ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ኬምብሪጅ ኢንዱስትሪን ፈጥረን የቆሻሻ ኃይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረጲን ቆሻሻ ኃይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል።
እንግዲህ የተለያዩ ተቋማት በኃይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን የውሃ ኃይልን ቀድሞ ያስባሉ። እናንተ ግን ቆሻሻን ነው እንደ ጥሬ ዕቃ መጠቀም የፈለጋችሁትና እሱን ነው ወደ ኃይል መቀየር የተመኛችሁት። የዚህ ዋነኛ ምክንያቱ ምንድነው?
በጣም ጥሩ ጥያቄ ነው። በአንደኛው በኩል ስትመለከተው አጠቃላይ ሪኒዩብል ኤነርጂ ወይንም ታዳሽ ኃይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሊመንተሪ እንዲሆኑ ወይም ስበራሳቸው ደጋገፉ እንዲሆኑ ያስፈልጋል። ንፋስ ከሌለ የማያመነጭበት ጊዜ ነው ያለው። ፀሐይ የፀሐይ ብርሃን ከሌለ ወይንም ደመና ካለበት አያመነጭም። ሃይድሮም እንደምናቀው እንትን ከሌለ አያመነጭም። ውሃው ከሌለ ወይም ዝናቡ ካልዘነበ እነዚህ ደግሞ ፋሲሊቲዎች በብዛት ከመሃል ከተማዎች ብዙ ጊዜ ኃይል የምንጠቀመው መሃል ከተማዎች ላይ ነው። ከነሱ ግን ርቀው ነው። ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ኃይል የምንጠቀምባቸው በብዛት on average 700 ኪሎ ሜትር ርቀው ነው ያሉት። ሶላሮቹ ምራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ኃይል ማመንጫ ጥቅሙ ምንድነው? ቆሻሻ እስካለ ድረስ 24 ሰዓት ሙሉ መስራት የሚችል አመቱ ሙሉ መስራት የሚችል ኃይል ማመንጫ ነው። 24 ሰዓት ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ላንድ ፊል ውስጥ የምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ በአንድ ድንጋይ መግደል እንደሚባለው ቆሻሻውንም በትክክለኛ መንገድ ለማስወገድ ኃይሉንም ደግሞ እዛው ከተማ ውስጥ 24 ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ኃይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችልና ኮምፕሊመንት ማድረግ የሚችል ፕሮጀክት ነው። ለዛም ነው በጣም የገፋንበት።
ምን አይነት ስራዎችን ሰራችሁ? በእነዚህ አመታት ውስጥ ምን ያክል ቆሻሻን ወደ ኃይል ለመቀየር ስቻላችሁ?
በጣም ጥሩ። ፕሮጀክቱን የፕላኒንግ ስቴጁ ወደ 2 አመት ተኩል በላይ ፈጀብን። ከዛ ኮንስትራክሽኑን ለመጀመር ኮንስትራክሽኑን ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜይ 2019 ላይ ነው። ባለፉት 12 ወራቶቹ ፋሲሊቲው አሁን ይሄ የረጲ ቆሻሻ ኃይል ማመንጫ በኢትዮጵያ ኤሌክትሪክ ፓወር ነው ያስረከብነው። ባለፉት 12 ወራቶች ብቻ 530 ሚሊዮን ኪሎ ግራም ቆሻሻ ሰብስቧል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ 90% በላይ ነው። ከተሰበሰበው ቆሻሻ 191 ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል። ለቤት ፍጆታዎች ከ20% በላይ household electricity ፍጆታውን መያዝ የቻለ የኃይል ምንጭ ነው።
ትልቅ ስኬት ይመስለኛል። ለዛም ይመስለኛል በቅርቡ በዓለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ የተጠቀሰው። በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው? ለወደፊቱ ለሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ?
ትክክል ነው። በጣም አስደስቶናል። እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይም ፈርቀዳጆች ላይ እንዳልከው መሰየማችን። እኛ ይሄንን ረጲን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም። መፍጠርን ከፈጣሪዎች ጋር ቴክኖሎጂዎቹን ማስፋቱን አላቆምንም። ወደ ሌሎች ሀገሮችን የምናስፋፋው ማለት ነው። በዛም ሀሳብ መሰረት አሁን የጨመርናቸው ይሄንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ይችላል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህም የወጣውን ደግሞ አሹን ብሎኬት በማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪያል ፓርክ አብሮት ይፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ፣ ኪንሻሳ ላይ፣ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን ሌሎችም ሀገሮች ላይ ኢቨን ኢን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይሄንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረፒንም ፕሮጀክት ደግሞ እግዚአብሔር ካለ ወደ ፕራይቬታይዝ ማድረግ ከቻለን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት ፋፋው ራይ አለን እሱን ለማሳካት በጣም ጠንክረን እየሰራን እንገኛለን።
ይሄንን ስራ የምታከናውኑበት ጣቢያ የሚገኘው ረፒ በመባል የሚታወቀው የአዲስ አበባ አካባቢ ነው። ከጥቂት አመታት በፊት በዚያ የነበረው የቆሻሻ ቁልል ተነዶ በርካታ ሰዎች ህይወታቸውን ማጣታቸው ይታወሳል። ይሄ አደጋ ማህበረሰቡ በስራቹ ዙሪያ ያለውን አመለካከት በምን መልኩ ቀይሮታል?
በጣም ጥሩ ጥያቄ ነው። በጣም በሚያሳዝን ሁኔታ ማርች 2017 ላይ ቆሻሻው እንዳልከው በመናዱ 116 ዜጎቻችን ህይወታቸውን አጥተዋል። በጣም የሚያሳዝን ነገር ነው። ይሄ ፋሲሊቲ ቀድሞ እንዲደርስልን ነው ለዛው የምንፈልገው። ይሄ ፋሲሊቲ በመኖሩ አማውን እንዳልኩክ ባለፈው አመት ብቻ 530 ሚሊዮን ኪሎ ግራም አይከማችም ነበር። መሬት ላይ የቆፈረን አንቀብርም ነበር። ወደፊትም ይሄ መሬት ላይ አሁን ሰንዳፋ ላይ ሄዶ ላንድ ፊል ብለን ያቋቋም ነው የተቋቋመው በመንግስት በኩል ሌሎችን ቦታ ላይ ተመልሶ የቆሻሻን ቁልሌትን ማድረጉን አቁመን ቆሻሻ ኃይል አመንጭቶ በአምፖል ላይ የምታገኘው መብራት እንዲያገኝ ነው የተደረገው። እንደዚህ መናድ የሚመጡት structurally sound ያልሆኑ planned ያልተደረጉ ፕሮጀክቶች ላይ ዝም ብለን ቆሻሻ ስለምንጥል ነው። ይሄ እንደሚናድ ከመጀመሪያው ማንም የሚያልፍ ሰው የሚያየው ነገር ነው። ይሄ ፋሲሊቲ በብዛት ይሄንን ለሚያዩት ቆሻሻው እንዳይከማች እዛ ላይ በትክክለኛ በኩል እያስወገደ የዛን አካባቢ ቫሊዩ በደንብ አድርጎ ኪፕ በማድረግ ይሄ ፋሲሊቲ ራን ሲደረግ እያንዳንዱን ፕሮሰስ በኢዩ የዩሮፒያን ዩኒየን ኢንቫይሮንመንታል ስታንዳርድን ሙሉ ለሙሉ በመከተል እንዲሰራ ተደርጎ ነው የተገነባው። ያን ማለት ሽታ እንዳይኖረው ምንም አይነት የድምፁ መጠን የተመጣጠነ ሆኖ ዊዝን 100 ሜትር ሬዲየስ ውስጥ ነዋሪዎች በደንብ አድርጎ መኖር እንዲችሉበት ተደርጎ የተሰራ ሞደርን ፋሲሊቲ ነው። እነዚህ ተመሳሳይ ፋሲሊቲዎችን ሌሎች አፍሪካ ሀገሮች ገና እየታዩ አይደሉም። እንታያቸው መሃል ኦስሎ ላይ፣ ኮፐንሃገን፣ ለንደን ሂትሮ ኤርፖርት አጠገብ 400 በላይ ፕላንቶች ዩሮፒያን ሀገሮች ላይ ነው በብዛት። አሁን ቻይናም ብዙ እየገነባች ነው። ሲንጋፖር፣ ጃፓን ነው በብዛት ያሉት። እኛ መሃል ከተማችን ላይ እሱን አድርገን ቆሻሻን ዝም ብለን በመጣልና እያከማቸን የሚደረመስ እንዳይሆን ያደረገና እንዴት አድርገን የመጠቀን ቴክኖሎጂ አመጣን ሀገራችን ላይ እውነተኛ ሆኖ ቆሻሻን አስወግዶ ወደ ጥቅም ወዳለው ነገር መቀየር እንደሚችል አሳይተናል። ከጎረቤት ያለው ሰው በደንብ አድርጎ ያንን የሚያየውና የሚኮራበት ፋሲሊቲ በመሆኑ ያ በጣም ደስተኞች ነን።
እጅግ በጣም አመሰግናለሁ አቶ ሳሙኤል አለማየሁ። በቅርቡ በአለም ኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ተብለው ከተጠሩት ድርጅቶች መካከል አንዱ ስለሆነው ካምብሪጅ ቴክኖሎጂ ስራዎች ስለነገሩን ባድማጮች ስም አመሰግናለሁ። ከመለያየታችን በፊት በርካታ ወጣቶች ናቸው ይህንን መሰናዶ የሚያዳምጡት። ከታዳሽ ኃይል ጋር በተገናኘ ሊያውቁትና ሊሞክሩት ይገባል የሚሏቸው ነገሮች ካሉ ባጭሩ ቢነግሩን።
አክታሙ በጣም ነው ማመሰግነው። እኔም ለወጣት ወንድሞቻችን ለወጣት እህቶቻችን ለናሳያቸው የሚገባው የታዳሽ ኃይል እና አካባቢያችንን የምንጠብቅባቸው ቴክኖሎጂዎች የወደፊት ዓለምን እመቀየር የሚችሉ ቴክኖሎጂዎች ናቸው። እነሱን እኛም እየተጣጣርን ለናሳያቸው ኢኒሻል ፈንዲንግም ከፈለጉ ፕሮጀክቶችን በመስራት ዓለምን መቀየር የምንችለው ህይወታችንን መቀየር የምንችለው ቴክኖሎጂዎችን ወደ ሌሎች ሀገሮችም መላክ የምንችለው በእንደዚህ አይነት ነገሮች ላይ ሐሳቦቻቸውን ወደ ተግባር እየከተቱ ታዳሽ የሆኑ ነገሮች አዳጊ ነገሮች ናቸው። ታዳሽ የሆኑ ነገሮችና ከአካባቢያችን ጋር አብሮ የተያያዙ ነገሮች ወደፊት ሌተስት የሚባሉትና አጓጉ የሆኑ ቴክኖሎጂዎች እነሱ ናቸው። ለምሳሌ ምግብ ምርት ላይ ውሃን የማይጠቀሙ የምግብ አመራረቶች፣ አመቱን ሙሉ ሊመረቱ የሚችሉ ምግቦች፣ ባክቴሪያን ሞዲፋይ በማድረግ ኃይል ማመንጫዎች፣ ባክቴሪያን ሞዲፋይ በማድረግ ፈርታላይዘሮች ወይንም ሲዶችን ማስተካከል፣ እነሱ አይነት ብዙ ቴክኖሎጂዎች ወርልድ ኢኮኖሚ ፎረም ላይ የመጡት የወደፊት ታዳሽ ኃይልና ሰስቴይነብል ቴክኖሎጂዎች ናቸው። ይህን እንዲገፉበት እኛ የምናውቃቸውን ነገሮች ለማስተማር አሁን ኦንላይን ፕሮግራሞችን እንፈጥራለን። ኦገስት ላይ የኦንላይን ኮርሶች ሰርቲፋይ የምናደርግባቸው ፕሮግራሞች እንፈጥራለን። ሁሉም በነፃ የኦንላይን ላይ በመግባት የሶስት ሳምንት ኮርስ ወስደው ሰርቲፊኬሽኖችን መውሰድ እንዲችሉ እንዴት አድርገው የሥራ ፈጣሪ መሆን የሚችሉትን ነገሮች ለማገዝ ከጎናቸው ነን።
ዓለምን መቀየር የምንችለው አገርን መቀየር የምንችለው የሥራ ፈጣሪ በመሆንና ከአካባቢያችን ጋር አብረን በማደግና አንድ በመሆን ነው ላለው።
አድማጮቻችን አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። አጣሙዝ ይመስል በመስተንግዶው ኤልያስ አስማረ ደግሞ ቅንብሩን በመከወን አብረናችሁ አምሽተናል። የነገ ሰው ይበለን። ደህና ደሩ።